መንፈስ ቅዱስ መንፈስ ቅዱስ ወደዚህ ዓለም ለመምጣቱ በእኛ ህይወት ለሚሰራቸው ስራዎች ሁሉ ምክንያቱ ኢየሱስ ክርስቶስ ስለሆነ ለመንፈስ ቅዱስ ስራ መሰረት የጣለው ኢየሱስ ክርስቶስ ነው። መንፈስ ቅዱስ በእኛ ህይወት እንዲሰራ ምክንያት የሆነው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 1 ላይ የእግዚአብሔር ቃል ምን እንደሚያስተምር እንመለከታለን። ቁጥር 13 እና 14 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን ማያጃ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። መንፈስ ቅዱስ ከሚያምኑ ሰዎች ጋራ የሚገናኝበትን ቁልፍ የመገናኛው ምክንያት ነው በዚህ ቦታ ላይ የምናየው። የጌታ ቃል በዚህ ቦታ ላይ እንደሚናገረን እኔና እናንተ የእግዚአብሔርን ቃል የወንጌልን መልእክት ሰምተን ካመንን በኋላ የዛ ውጤት ሆኖ እንደሚሰጥ መንፈስ ቅዱስ በዚህ ላይ እናያለን። የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ወደ ሰዎች ህይወት መጥቶ የሚሰራበት ምክንያት መንፈስ ቅዱስ ሰዎች ለማግኘታቸው ኳሊፋይ የሚያረጋቸው የሰሙት ወንጌልና ያመኑት ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በዚህ ቦታ ላይ የሚነግረን የመዳናችንን ወንጌል ሰምተን በክርስቶስ አምነን በተስፋው መንፈስ በመንፈስ ቅዱስ ታተመን። ይሄ ብቻ አይደለም፣ ደግሞም ተመልከቱም እርሱም የርስታችን ማያጃ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ወደ እኔ ህይወት፣ ወደ እናንተ ህይወት፣ ወደ ሌሎች ሰዎች ህይወት ለመምጣቱ ብቸኛ ምክንያት የሰማነውን ወንጌል አምነን በክርስቶስ ኢየሱስ በማመናችን ማህተም ሆኖ ነው የሚሰጠን። ማህተም ማለት መንፈስ ቅዱስ ራሱ ነው ማህተም ሆኖ ሲል ሆኖ የሚሰጠን፣ ማያጃ ሆኖ ይሰጠናል። ክብር ለእግዚአብሔር ይሁን። ምክንያቱን ስንመለከት ለምን ተሰጠ ተብሎ ቢባል ለእግዚአብሔር ያለውን እስኪዋጅ ድረስ የርስታችን ማያጃ ሆኖ የሰማይ ማረጋገጫ ክርስቶስ በደሙ ያስገኘልን ነገር እንደሚገኝ እርግጠኛውን ይሁንና መንፈሴን ሰጥቻለሁ ብሎ ነው እግዚአብሔር የሚሰጠን። ክብር ለእግዚአብሔር ይሁን። ከመንፈስ ቅዱስ ጋር ጥሩ ህይወት እንዲኖረን ከፈለግን ይሄ በጣም ቁልፍ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አንድያ ልጁን አሳልፎ ሲሰጠን ደግሞም ከእግዚአብሔር የሚወጣውን መንፈስ ቅዱስ ለማግኘት ምክንያት የሚሆነን ነገር ከልጁ ሌላ ምን ይኖራል? ምን ሊኖር ይችላል? መንፈስ ቅዱስን ለማግኘት ለሰው ምን ምክንያት ሊኖር ይችላል? ዮሐንስ ወንጌል ምዕራፍ 7 ላይ ጌታችን ኢየሱስ ክርስቶስ የሚያምኑ ሰዎች የሚቀበሉትን መንፈስ ሲናገር በጥልቀትና በስፋት በዛ ቦታ ላይ እንመለከታለን። ክብር ለእግዚአብሔር ይሁን። ምዕራፍ 7 ቁጥር 37 ላይ ከበዓሉም በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ምን ያርግ? ይጠጣ። በኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። እና ይሄንን በሌሎች ትርጉሞች ስትመለከቱ በብዙ መልክ ነው የሚናገረው። የህይወት ውሃ ወንዞች ከሆዱ ይፈልቃሉ ይላል። እንግዲህ ከመንፈስ ቅዱስ የተነሳ የሚገኘው ነገር በወንዝ ነው የተመሰለው ከአንድ አማኝ ህይወት ውስጥ። ግን ይሄ እግዚአብሔር መንፈስ እኔና እናንተ ጋር ለመምጣቱ ኢየሱስ ሲናገር ምንድን ነው ያለው? በኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በአይነ ህሊናችሁ መንፈስ ቅዱስን ለማግኘት ክርስቶስ አንድ ነገር ነው እሱን አምኛለሁ ግን ብላችሁ መንፈስ ቅዱስን ከሱ ገንጥላችሁ ለብቻው እሱ ልትቀበሉ የምትችሉበት መንገድ አስባችሁ ከሆነ ክርስትናችሁ ልክ አይደለም፣ እይታችሁ ትክክል አይደለም። ወንጌሉ ነው ምክንያት። እሱን ያመነ መንፈስ ቅዱስን ያገኛል። እንደ ወንዝ የሚፈልቅ ነው በውስጣችን ይላል። ክብር ለእግዚአብሔር ይሁን። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ስለዚህ ብዙ ሰዎች መንፈስ ቅዱስን ለማግኘት አንዳንድ ጊዜ ተምረውም አይደለም የሚመስላቸው ነገር በጣም የተለየ ነገር ነው በአይምሯቸው ብዙ ሰዎች የሚያስቡት። ግን መጽሐፍም ኢየሱስ ክርስቶስ መጽሐፍም እንደዚህ ነው የሚለው አለ። እነም ደግሞ ራሱ ደግሞ በመጽሐፍ ላይ ብቻ ተንተርሶ ሳይሆን በእኔ የሚያምን ብሎ ራሱም አረጋግጦ ተናግሯል። ሐዋርያው ጳውሎስ ብቻ አይደለም ይሄን ያስተማረው። ክብር ለእግዚአብሔር ይሁን። እና ከዛ ምን አለ? የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ለምን በዚያን ጊዜ አልተሰጠም? ቁጥር 39 ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለመንፈስ ተናገረ። በርሱ የሚያምኑት ሊቀበሉት ስላላቸው ስለመንፈስ ተናገረ። መቼ ነው ይሄን የሚቀበሉት? ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ኢየሱስ ክርስቶስ መክበር ነበረበት። የመንፈስ ቅዱስ መገኛት ምክንያት እሱ ስለሆነ የሱ ሥራ እሱ ለማመን የሚያስፈልገው ያዳኝነቱ ሥራ መጠናቀቅ ነበረበት። ስለዚህ ኢየሱስ ክርስቶስ ከከበረ በኋላ ነው መንፈስ ቅዱስ ወደኛ የሚመጣው። ክብር ለእግዚአብሔር ይሁን። ኢየሱስ ገና ስላልከበረ መንፈስ ገና ምን አላረገም አልወረደም ነበርና። በኢየሱስ ክርስቶስ ላይ መንፈስ ቅዱስ ነበረ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በአለም ላይ ይሰራል። ነገር ግን ይሄ ወረደ የሚለው የመንፈስ ቅዱስ መውረድ በጣም የተለየ ነገር ነው። በብሉይ ኪዳንም ያልሆነ ጌታ በአካል በምድር ላይ ከመሞቱ በፊትም ያልሆነ መውረድን ነው የሚናገረው። ይሄ ተቅሉሎ መንፈስ ቅዱስ ጓዙን ተቅሉሎ ልክ ኢየሱስ ክርስቶስ ከድንግል ማርያም ሊወለድ ከሰማይ እንደመጣ አለ አይደለም? አማኑኤል እንደተባለ ከእግዚአብሔር ከኛ ጋር ሆነ እንደተባለ ልክ ኢየሱስ ክርስቶስ በአካል እንደመጣ መንፈስ ቅዱስ እንደ ክርስቶስ ሥጋ ሆኖ ሊወለድ ወይም ሰው ሊሆን ባይሆንም ተቅሉሎ ይመጣል። ይሄንን ጌታ ኢየሱስ ክርስቶስ የመንፈስ ቅዱስን መምጣት ሲናገር በዮሐንስ ወንጌል ምዕራፍ 15 መጨረሻም ላይ ደግሞ ምዕራፍ 16 ላይ ሲናገር እንመለከታለን። እና ምን ይላቸዋል? ምዕራፍ 16 ላይ ከናንተ ጋር ይላል ቁጥር 5 ስለነበርኩ በመጀመሪያ ይሄን አልነገርኳችሁም፣ አሁን ግን ወደ ላከኝ ይሄዳለሁ፣ ከናንተም ወደ ይሄዳለ ብሎ የሚጠይቀኝ የለም። ነገር ግን ይሄን ስለተናገርኳችሁ ሐዘን በልባችሁ ሞልቷል ይላቸዋል። ይሄ መጥቶ የነበረው ከድንግል ማርያም ተወልዶ ሰው ሆኖ በመካከላቸው ተመላልሶ የሚወደድ ጌታ ከነሱ ጋር ፍቅርን ህብረትን ቢልድ አርጓል። ነገር ግን አሁን ሊሄድ ነው ብሎ ሲላቸው ወደ አባቴ ሄዳለሁ ሲል ሐዘን በልባቸው መጣ። ኢየሱስ ክርስቶስ ይታያችሁ፣ እንኳን ኢየሱስ ክርስቶስ ከሰዎች ጋር ለምደን የለመድነው ቃ እንኳን ካጠገባችን ሲነሳ ጭር ጭር ይለናል። ጌታ ኢየሱስ ክርስቶስ ሲሄድባቸው ምን ሊሰማቸው እንደሚችሉ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ይላል። የሚገርም ነገር ነው። አያችሁት? ኢየሱስ ክርስቶስ በዚህ ቦታ ላይ እኔ እንዲሄድ ይሻላችኋል ይላቸዋል። የኢየሱስ ክርስቶስን መሄድ መሻል አድርጎ ሲናገረው ጌታ ራሱ እንመለከታለን። የራሱ መሄድ የተለየ ነገር ነው። ለደቀ መዛሙርቱ ትልቅ ሐዘን የሚያመጣ ነገር ነው። ግን አይዟችሁ የሚመጣ አለ ይላቸዋል። የሚመጣ አለ። ስለዚህ መንፈስ ቅዱስ መውረድ ከመምጣቱ ጋር ወደ እናንተ አይመጣም። መምጣቱን የሚያሳይ መንፈስ ቅዱስ ጓዙን ጠቅልሎ ቤተ ክርስቲያን በምድር ላይ እስካለች ድረስ የጌታ ወንጌል እየተሰበከ መታተምና የመንፈስ ቅዱስ መያዣነት የሚሰጥበት አገልግሎት እስካለ ድረስ ጠቅልሎ ጓዙን እዚህ ምድር ላይ አለ። ክብር ለእግዚአብሔር ይሁን። በአምላክነቱ በስፍራ አይወሰንም። ነገር ግን መንፈስ ቅዱስ ግን ትኩረቱና የሚሰራው ሥራ ተጠቅልሎ በዚህ ምድር ላይ እንዳለ ይሄ እግዚአብሔር ቃል ያሳየናል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ። በኢየሱስ ክርስቶስና በመንፈስ ቅዱስ መካከል ያለውን ግንኙነት እናያለን። እልክላችኋለሁ አለ። ብዙ ሰዎች ከጌታ ከኢየሱስ ክርስቶስ የተነሳ የመንፈስ ቅዱስ የጌታ ኢየሱስ ክርስቶስን አዳኝነትና አማላጅነት በጣም ብዙ ሰዎች ይከራከራሉ። ለዚህ በጣም ስር ነቀል መፍትሄ የሚሰጠው ነገር በዚህ ጉዳይ ጥያቄ ያላቸው ሰዎች መንፈስ ቅዱስ እዚህ ጓዙን ጠቅልሎ መምጣቱ ነው። ኢየሱስ እዚህ ምድር ቢሆን ኖሮ ብዙዎቹ የሚናገሩት የሚያስተምሩት ምንድነው? እሱ ሞቶ ወደ ክብር ሄዷል ይላሉ። የመጣውስ የክብር መንፈስ? እሱስ ሄዷል ተብሎ አማላጅ አይደለም ተብሏል። ጓዙን ጠቅልሎ እዚህኛ ጋር የመጣውስ መንፈስ? መንፈስ ቅዱስ ወደዚህ ጓዙን ጠቅልሎ መጥቷል። ኢየሱስ ለቆት ለቆዋለው ይላል። ይሄ የሚመጣው እግዚአብሔር መንፈስ ማንነቱን በደንበኛ እንመለከተ። እኔ በሄድ ግን እርሱን እልክላችኋለሁ። ቁጥር 8 እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ነው፣ ከዚህም በኋላ ስለማታዩ ነው፣ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። አያችሁት? የምነግራችሁ ገና ብዙ አለ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ኢየሱስ የጀመረውን ስራ የሚቀጥል ነው። የክርስቶስ ኢየሱስ የሞቱና የትንሣኤ ውጤት ሆኖ ነው የሚመጣው። የኢየሱስ መክበር ውጤት ሆኖ ነው የሚመጣው። ኢየሱስ ልኮት ነው የሚመጣው። ማንም ሰው መንፈስ ቅዱስን ናውረድ፣ ምጣ፣ ሂድ ሊለው አይችልም። ኢየሱስ ክርስቶስ ስለከበረ ነው የሚመጣው። ኢየሱስ ክርስቶስ ልኮት ነው የሚመጣው። አባቱ ለምኖ ነው የሚመጣው። ክብር ለእግዚአብሔር ይሁን። አያችሁት? ምዕራፍ 15 ላይ ቁጥር 26 ተመልከቱት። ዳሩ ግን እኔ ከአብ ዘንድ የምልክላችሁ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ መሰክራል፣ እናንተም ደግሞ ከመጀመሪያ ከእኔ ከአብ የሚወጣ መንፈስ ነው። ከአብ የሚወጣ መንፈስ ነው። ስለዚህ መደነቅ ያለብን ከእግዚአብሔር ዘንድ የሚወጣ መንፈስ ቅዱስ ወጥቶ ወደ ሰዎች ጋር ሊያድር በዚህ ምድር ላይ መያዣ ሆኖ ማህተም ሆኖ ለኛ መሰጠቱ ሊያስገርመን እጅግ በጣም ይገባል። ብዙ ጊዜ መንፈስ ቅዱስን አስመልክቶ በጣም ብዙ ሰዎች የሚቸገሩት ምንድነው? መንፈስ ቅዱስን ኃይል አድርገን እንወስደዋለን። ኃይል? አዎ፣ መንፈስ ቅዱስ ሲመጣ በሰዎች ላይ ኃይል አለ። ልናደርገው የማንችለውን የሚያስደርግ ኃይልና ጸጋ አለ። ኃይል ማለት በጡንቻ የሚለካ ብቻ አይደለም። ሰማያዊ ነገሮችን ኢምፖሲብል የሆኑ ነገሮችን ኤክስኪዩት ለማድረግ የሚችል የሚያስችል የጥበብ ኃይል አለ። የመንፈስ ቅዱስ ኃይል ፓወር አለ። በጣም ብዙ ነገሮች በሰዎች ህይወት ውስጥ እንዲከናወን ለማድረግ በብሉይም በአዲስም ኪዳን ማድረጉ ብቻ ሳይሆን እግዚአብሔር ፍጥረትን ሲፈጥር ማንኛውንም ስራ ሲሰራ ምክንያቱ መንፈሱ እንደሆነ እንመለከታለን። ስለዚህ መንፈስ ቅዱስን አስመልክቶ ማንነቱን ልብ እንድንል ያስፈልጋል። መንፈስ ቅዱስ በዮሐንስ ወንጌል ምዕራፍ 16 እዚህ ቁጥር 15 ላይ እንደተመለከትነው ይናገራል። በኤፌሶን ምዕራፍ 4 ቁጥር 30 ላይ ያዝናል ይላል። ዮሐንስ ወንጌል 16:13 ይመራል ይላል። ዮሐንስ 16:13 እዛው ላይ ይሰማል ይላል። እርሱ ራሱን ከሌላው ይለያል። ዮሐንስ 16:13 ተመልከቱት። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርም። ይሰማል ይሰማል። እርሱ ኢየሱስ ይልከዋል። መላላክ አለ እና ሂድ ይለዋል። ይመጣል። ኢየሱስን ይሰማል። ከራሱ አይነግርም። ቁጥር 13 ተመልከቱት። ራሱን ዲስቲንክትሊ የሚለይ ነው። ኢየሱስን አይደለም፣ መንፈስ ቅዱስ ነው። ግን ከክርስቶስ ጋራ ግን የመሰማማት ነገር አለው። ያ ብቻ አይደለም፣ ለኔና ለናንተም ደግሞ ለደቀ መዛሙርቱ ሁሉ ተመልከቱም እንደሚል ከራሱ አይነግርምና የሚመጣውን ይነግራቸዋል። የራሱን አይናገርም። He has his own. ግን የሌላውን ወስዶ የኢየሱስን ወስዶ ይናገራል። መናገር የሚችል መስማት የሚችል ራሱን ከሌላ መለየት የሚችል ግን ከአብ የሚወጣ በኢየሱስ ተልኮ የሚመጣ መንፈስ እንደሆነ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። የሚናገር የሚሰማ ራሱን ከሌላ ለይቶ የሚያይ መንፈስ ማህተም ሆኖ መያዣ ሆኖ እኔ ጋር እናንተ ጋር ወንጌልን አምነው የሰሙ ሰዎች ጋር ሊያድር ሊኖር የመጣ መንፈስ እንዴት ያለ አቢዩዝ ነው! እንዴት ያለ ኢግኖራንስ ነው የሚኖረን ለመንፈስ ቅዱስ! የእግዚአብሔር መንፈስ ልብ ሳንለው ሳናከብረው በጣም ከባድ ነው። በጣም ትልቅ በደል ነው መንፈስ ቅዱስን ኢግኖር ማድረግ። እስራኤላውያኖች ከግብጽ ምድር መውጣታቸው ነው የተመለከቱት። ሆ ብለው በግርግር እግዚአብሔር በሰራው ተአምርና ድንቅ ነገር ወጡ። ግን አብሯቸው ለመውጣታቸው ኃይል የሆናቸው ሙሴን ያናገረው ያንን ተአምራት የሰራው በእነርሱ ላይ ያንን ጸጋ ያመጣው በጠላቶቻቸው ላይ ፍርሃትን የሰራው ያንን የእግዚአብሔር መንፈስ ልብ አላሉም። በመካከላቸው ሆኖ በሙሴ አማካይነት እግዚአብሔር ሲናገራቸው ሲመራቸው የሰው ነገር ብቻ አድርገው ነው የሚመለከቱት። መጽሐፍ ቅዱስ በጉዟቸው ሁሉ ባደረጉት ነገር መንፈስ ቅዱስን እንዳስመረሩ ነው የሚናገረው። ልብ አይሉትም የሚመራቸው መንፈስ በመካከላቸው አለው። ኑሯቸውን ሁሉ የሙሴ የነሱ የሥጋዊ ፍላጎታቸው ኑሯቸው ብቻ አድርገው ነው የሚያውት። ግን እግዚአብሔር መንፈስ ያለበት ታሪክ እንዳላቸው ልብ አይሉ። እግዚአብሔር እኔና እናንተን ከዚህ ያደነ ጌታን ካመነን በኋላ ሰው ብቻ የሆነ ኑሮ አይደለም እንኖረው። ቀድም እንዳነበብነው የእግዚአብሔርን ልጅ ኢየሱስ ክርስቶስን ወንጌል ሰምተን ደግሞም ማምነን በኢየሱስ ክርስቶስ በመንፈስ ቅዱስ ታትመን የመንፈስ ቅዱስ መያዣ በውስጣችን ሲሰጠን ሰው ብቻ አይደለንም እኔና እናንተ የሕያው እግዚአብሔር ምን ሆነናል? ቤተ መቅደሶች ሆነናል። ስለዚህ ይሄ እግዚአብሔር መንፈስ እኛ ጋር ያለው የሚናገር መንፈስ ነው። ያዝናል ኤፌሶን ላይ መራፍ ኤፌሶን ላይ ስትመለከቱ ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑት ይላል። ያዝናል እናሳዝነው እንችላለን መንፈስ ቅዱስን። እኔና እናንተ ብቻችንን ነን ያለነው ሰው ላይ አይን በሚችል ሁኔታ ልንሆን እንችላለን። በምናስበው እግዚአብሔር በማይወደው ነገር መልካም ባልሆነ ሁኔታ ውስጥ ሁኔታ ነገሮቻችን ሁሉ በሚሄዱበት ጊዜ መንፈስ ቅዱስ ያዝናል። በነገራችን ላይ ሐዘኑ አንዳንድ ጊዜ ይታወቃል ሰዎች በሚያረጉት ነገር፣ በውስጣችን ሆኖ መንፈስ ቅዱስ ሐዘንን ይገልጻል። በጣም ያዝናል። ይገርማችኋል እግዚአብሔር ቅዱሱን መንፈስ እንዳናሳዝን ይርዳን። እቤታችሁ እንግዳ ቢኖር ከሰው ጋር ብትኖሩ ብቻችሁን ሳላችሁ የምትሆኑትን ሁሉ አትሆኑ። ብዙ ጊዜ ክርስቲያኖች ይሄን ማስተዋል አለብን። ይሄ እግዚአብሔር መንፈስ ፐርሰን ነው ራሱን የቻለ የሚናገር ራሱን ከሌላ ለይቶ የሚያቅ የሚያስተውል መንፈስ ነው። ክብር ለእግዚአብሔር ይሁን። ከሁሉ በላይ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ከሁሉ በላይ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የክርስትና እምነት ኢየሱስ ክርስቶስ ሁልጊዜ ወንጌልን አምነን ስንሰማ የእግዚአብሔር መንፈስ ከኛ ጋራ ኮሚትመንት ውስጥ ይገባል። እኛ ውስጥ ይገባል። ክብር ለእግዚአብሔር ይሁን። ይሄ የገባው እግዚአብሔር መንፈስ ራሱን የቻለ ፐርሰን ነው። ክብር ለጌታ ይሁን። ብዙ ጊዜ ጆቫዊ ተነሶች ጋራ ስነጋገር አብ ወልድ መንፈስ ቅዱስ አንድ አምላክን አያምኑም እና ሁል ጊዜ ስታገኙአቸው በጣም መከራከሪያ አድርገው በቃ እንደው ትጥቃለን ብለው የሚሉት ስለስላሴ እናገር ስለስላሴ ይላሉ። መልካም እና ሁል ጊዜ መጀመሪያ ስለ መንፈስ ቅዱስ እንነጋገር ነው ምላቸው። ስለስላሴ ስነጋገር ማንኛውንም ይገልጥልን የሚያስተምረን እሱ ነው። መጀመሪያ መንፈስ ቅዱስ ማን ነው ጥያቄ የምጠይቃቸው። የእግዚአብሔር ኃይል ነው ይላሉ። አሁን መጽሐፋቸው የሚለውን አውቀዋለሁ እና የእግዚአብሔር ኃይል ነው ይላሉ። የእግዚአብሔር አክቲቭ የሆነ ንቁ ኃይል ነው ይላሉ። መንፈስ ቅዱስን ኃይል ነው ብሎ ማለት ከኃይል በላይ የሆነ ፐርሰን የሆነ አምላክ ሆኖ እያለ ሊናገር እየቻለ ኃይል ነው ብሎ ማለት በጣም ትልቅ ዲግሬዲንግ የሆነ ንግግር ነው። እና መንፈስ ቅዱስ ኃይል እንዳልሆነ ዮሐንስ ወንጌል ምዕራፍ 16ን አውጥቼ አንተ እንደምትለው ካልሆነስ እንደተማርከው ካልሆነስ ላቸዋለሁ። መንፈስ ቅዱስ ፐርሰን ከሆነስ ምን ማለት ነው? ፐርሰን ማለት የሚናገር ራሱን ከሌላው የሚለይ የሚሰማ ምንድን ነው? ፐርሰን ማለት ሰው የሆነ ሁሉ ሊኖረው የሚችለውን ነገር የሚያዝን የራሱን ትቶ የሌላ መናገር የሚችል ፐርሰን ማለት ይሄ ነው። ስለዚህ እነዚህን ሁኔታዎች ቢያሟላ ይሄ ነገር ቢኖረውስ ፐርሰን የሆነ ማለት ከጉዝ ነገር የሚለይ ነገር ፐርሰን የምንለው እኔና እናንተ ፐርሰን፣ ሰዎች ፐርሰን፣ መላእክቶች ፐርሰን ናቸው። ራሱን የቻለ ምን አላቸው? ኢንዲቪጁዋል አይደንቲቲ አላቸው። እና እንደዛ ሆኖ ቢገኝ ስላቸዋለሁ እና እናንብብላቸዋለሁ ያነባሉ። እዚህ ውስጥ ስትመለከት መንፈስ ቅዱስ ፐርሰን መሆኑን የሚያሳዩ ቃሎችን እንምናወጣለን። አሁን መንፈስ ቅዱስ ፐርሰን ነው ወይስ ኃይል ነው ላቸዋለሁ። ኢትስ ቬሪ ሃርድ አንድ ጆቫዊ ትነስ ለሆነ ሰው እውነት አለኝ ብሎ ስህተት ትምህርት ሲያስተምር ቆይቶ ይህንን ለመቀበል በጣም ከባድ ነው። ግን ውይይቱ ግን ከዚህ በላይ ፈቀቅ ማለት አይችልም። መልስ መመለስ አለበት። ፐርሰን ነው ወይንስ ኃይል ነው መንፈስ ቅዱስ? እና ይፈራሉ ፐርሰን ነው ለማለት በጣም ይፈራሉ። ለምን? እንደዛ አድርጎ ከተቀበሉ ትልቅ ስታቱስ ሊወድቁ ነው። ሃይማኖታቸው ልክ አለመሆኑን ማመናቸው ነው። እና እዚህ ላይ ይናገራል ይላል፣ ይመራል ይላል፣ ይሰማል ይላል። ሌሎችም ቦታዎች ሳንሄድ እዚሁ ብቻ እንኳን አራምባና ቆቦ ሳንዘልል እዚሁ ብቻ ላይ ተወስነን መንፈስ ቅዱስ ፐርሰን መሆኑን በግድ ነው የሚናገሩት። ከዚህ ሰዓት ጀምሮ ጆቫዊትነስ አይደለም ብላቸዋለሁ። አዲስ ሃይማኖት ፍጠር ወይም ከዚህ በኋላ ምልህን ስማ ነው ብላቸው። ምክንያቱም የእናንተ ሃይማኖት የሚያስተምረው ስህተት ነው። ከዚህ ሰዓት ጀምሮ አንተ ጆቫዊትነስ አይደለም፣ ወደድክም ጠላህም ራስህ ተናግረሃል። ይኸው የእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል እንደሚናገረው መንፈስ ቅዱስ ፐርሰን ነው፣ የሚናገር ነው፣ የሚሰማ ነው፣ የሚያዝን ነው፣ የሚመራ ነው፣ ራሱን ከሌላው የሚለይ ነው። ስለዚህ ወይ ሌላ ሃይማኖት ፍጠርላቸዋለሁ። ውድ ጌታ ልጆች መንፈስ ቅዱስ ፐርሰን ነው፣ ፐርሰን ነው፣ ይናገራል። ይሄንን ነገር ካወቀን ብዙ ልንጸልይበት ከመንፈስ ቅዱስ ጋር ያለንን ግንኙነት ኢየሱስ እዚህ ምድር አለ ቢባል መጥቷል ቢባል በአካል ወይም አለ አይደለም በዛን ዘመን እሱ ሊያውት ብዙ ሰዎች ከአንድ ከተማ ወደ ሌላ ከተማ ከሩቅ አገር ከሶሪያ ከደማስቆ ከሮም ሁሉ ሰዎች እየሄዱ ክርስቶስ ወደ አለበት ሊያውት እንደፈለጉት ሰዎች ሁሉ ይጋዛሉ። ኢየሱስ ምን አለ? በአካል በአንድ ቦታ ነበር የተወሰነው። በአምላክነቱ በስፍራ የማይወሰን ጌታ ነው ኢየሱስ። ምንም ሰው ቢሆን በመለኮትነቱ በስፍራ የማይወሰን ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ሥጋ በሆነበት ጊዜ አምላክነቱ በዛ ሰውነት ውስጥ ተወስኗል ማለት አይደለም። የአምላክነቱ ሙላት በዛ ውስጥ አለ፣ ግን በስፍራ የማይወሰን የአምላክነት ባህሪው ግን በሁሉ ቦታ ነው። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ መንፈስ ቅዱስ ግን በአካልም አይወሰንም። ያንዳንዱ አማኝ ውስጥ ጌታን ያመኑ ሁሉ ሰዎች ያሉበት ቦታ ሁሉ በአንድ ጊዜ ይገኛል። ክብር ለእግዚአብሔር ይሁን። የኔና የእናንተ የአንድነታችን መሰረትና ምክንያት እሱ ነው። እና ይሄ መንፈስ እኛ ጋር ነው ያለው። ዛሬ ሰዎች ጌታን ለማየት ለማጓጓት ከሱ ለመስማት ሩቅ ቦታም ቢሄዱ ከሆነ እናንተ ጋር ያደረውን የእግዚአብሔር መንፈስ ከሱ ለመስማት በሱ ለመመራት የሱን ምክር የሱን ጥበብ የሱን ዕውቀት የሱን ጸጋ የሱን ኃይል የሱን ነገር ልትቀበሉ ስንቶቻችሁ ትናፍቃላችሁ? ውድ ወገኖቼ ብዙ ሰዎች በጣም ይቸገሩት እኔ መንፈስ ቅዱስን እንኳን አልተቀበልኩም ይላሉ። ሰዎች ወንጌልን በሚሰሙበት ጊዜ ጌታን በሚያምኑበት ጊዜ በውስጣቸው ማህተም ሆኖ መንፈስ ቅዱስ መያዣ ሆኖ መሰጠቱን እናቀላለን። ሰዎች ልሳን የሚናገሩበትን የመንፈስ ቅዱስን ጥምቀት ብቻ ትኩረት ስለምንሰጥ ለዛ የሚያበቃንን ጉዝጓዝ ዋና መሰረት የሆነውን ነገር ስለምንጥል የዳነው ሰው ሁሉ መንፈስ ቅዱስ የለኝም እያለ ነው የሚያምነው። የገባውስ መያዣ የሆነውስ ከሌለማ ጌታን መቀበል ነው ያለብን። አልዳንክም ማለት ነው። ጌታን ኢየሱስ ክርስቶስን ስናምን ወንጌል ስናምን በዚያን ሰዓት መንፈስ ቅዱስ መያዣ ሆኖ ይሰጠናል። መንፈስ ቅዱስ በውስጣችን ሆኖ ማተም ሆኖ ይኖራል። ክብር ለእግዚአብሔር ይሁን። እኔ ጌታን ስቀበል መንፈስ ቅዱስ ጥምቀት በልሳን መናገር ሌሎችንም ለየት ያሉ ነገሮችን ከማግኘቴ በፊት የእግዚአብሔር መንፈስ በሕይወቴ ውስጥ መንፈስ ቅዱስ ተጠምቀው ሰዎች የሚኖሩትን ኑሮ ሲሰራ አይቻለሁ። ክብር ለእግዚአብሔር ይሁን። በውስጣችን ሆኖ የእግዚአብሔር መንፈስ በጸጋ ሞልቶ ልባቸው የተቃጠለ ሰዎችን የሚያኖራቸው የእግዚአብሔር ጸጋ ነው። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ክርስቲያን ስትሆኑ ጌታን ስትቀበሉ በውስጣችሁ ያለውን ነገር ማክበር አለባችሁ። ክብር ለእግዚአብሔር ይሁን። ሁለት ሶስት መንፈስ አይደለም መንፈስ ቅዱስ፣ አንድ መንፈስ ነው። የእግዚአብሔር ስም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 14 ላይ እንሄዳለን። ስለዚህ አንድ ነገር በሕይወታችን ልብ ልንል የሚገባ ነገር፣ መሰረታዊ ነገር ከዚህ እንወስዳለን። ራሱን የቻለ ፐርሰን የሆነ አምላክ የሚናገር የሚሰማ የሚመራ ራሱን ከሌላ የሚለይ ይሄ እግዚአብሔር መንፈስ እኔና እናንተ ጋር እንዴት እንደሚኖር ተመልከቱ። ምዕራፍ 14 ላይ ቁጥር 15 ጀምሮ እስከ 17 ድረስ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። አያችሁት? ዓለም የማያየውና የማያውቀው፣ ዓለም አያውቀውም እናንተ ግን ታውቃላችሁ ይላል። ለምን? ምክንያቱም ይሄ መንፈስ ቅዱስ ልክ እንደ ጌታ እንደ ኢየሱስ ክርስቶስ አይደለም የመጣው። ኢየሱስ ክርስቶስን እንኳን ደቀ መዛሙርቱ እንዲያውቁ የተሰጣቸው ጸጋና ሌሎችም ኢየሱስን የሚያውቁበት ዕውቀት አንድ አልነበረም። በአካል ኢየሱስ መጥቶ ደግሞ የባሰ ደግሞ የረቀቀ ነገር ደግሞ መንፈስ ቅዱስ ወደዚህ ዓለም ሲመጣ ሌላ አጽናኝ ይሰጣቸዋል። ይሄ የሚሰጣቸው አጽናኝ ዓለም የማያየው ነው። ወደ ጌታ ልጆች እናንተን ሰዎች አይተው መንፈስ ቅዱስን አያዩትም። ክብር ለእግዚአብሔር ይሁን። አያዩትም፣ ዓለም አያየው። ለምን? ዓለም የሚያየው ከሌ መጣው በር ከፍቶለት ቢገባ ወይም ደግሞ ያንን ሰው سنመለከት መጣ እንላለን። አካላዊ በሆነ እይታ ነው ከሰዎች ጋር ያለን ግንኙነት። የማይታየው ለእግዚአብሔር መንፈስ አካል የሌለው ለእግዚአብሔር መንፈስ እኔና እናንተ ልንቀበለው በአካል ባንችልም ራሱን የቻለ ግን የክብር መንፈስ ነው፣ አምላክ ነው። ክብር ለእግዚአብሔር ይሁን። አያችሁት? እና ዓለም አይቀበለው አይረዳው እንጂ እኛ ለናውቀው እድል ተሰጥቶናል። እንዴት ነው ምናቀው? እናንተ ግን ታውቃላችሁ ከናንተ ዘንድ ምን ስለሚያረግ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ስለዚህ የኔና የናንተ ከመንፈስ ቅዱስ ጋር ያለ ግንኙነት ውስጣዊ ነው እንጂ ውጫዊ አይደለም። ውስጣችን ስለሚኖር ነው ምናቀው መንፈስ ቅዱስን። በውጫዊ ነገር ልናውቀው አንችልም። መንፈስ ቅዱስ መኖሩን በውጫዊ ነገር ማሳየት ትክክል አይደለም። አዎ መንፈስ ቅዱስ የሚሰራቸውን ስራዎች በውጭ ልናይ እንችላለን። ሰዎችን ሲፈውስ ወይም በሰዎች ላይ በሚከሚሰራቸው ስራዎች የተነሳ የሚታዩ ነገሮችን በሰዎች ላይ ልናይ እንችላለን፣ በሁኔታዎች ላይ ልናይ እንችላለን። ግን ያ ማለት መንፈስ ቅዱስ ነው ማለት አይደለም። ስራው ነው፣ የስራው ውጤት ነው ያ ነገር። አያችሁት? መንፈስ ቅዱስ በውስጣችን ሆኖ ነው የምናውቀው። ወል ይሄንን በጣም ተጭኝ መናገር ፈልጋለሁ። ወደ ጌታ ልጆች ማወቅ የሚለውን ቃል አስቡ። ለእያንዳንዳችን የተነገረ ቃል ነው። ታውቃላችሁ እያንዳንዳችን። እንዴት ነው የምናውቀው? ውስጣዊ እውቀት። እግዚአብሔር በውስጣዊ እውቀት መንፈስ ቅዱስን ማወቅን ይስጣችሁ። ስለ መንፈስ ቅዱስ ብዙ ሰምታችኋል፣ በሰዎች ላይ ሰራውን። እናንተ ውስጥ እንዳደረ ውስጣችሁ እንዳለ ማወቅ፣ ይሄን ጸጋ፣ ይሄን የአይን መከፈት፣ ይሄንን ማስተዋል፣ ይሄንን እምነት እግዚአብሔር ለአንድ ክርስቲያን ሲሰጥ ያኔ ታሪክ ይለወጣል።